ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። የተጀመረው ለውጥ እንዳይቀለበስና እንዳይቀጭጭ ከመቼውም በላይ ደረጃ የበኩሌን እወጣለሁ ሲል ሰማያዊ ፓርቲ አስታወቀ።
ኢትዮጵያ ውስጥ የፖለቲካ ምህዳሩ እንዲሰፋና እውነተኛ የዲሞክራሲ ስርዓት እንዲመሰረት የሚያስችል እንቅስቃሴ ማድረግ ይቻላል ብለን በውጭ ሀገራት የሚገኘው የንቅናቄውን አመራር ሙሉ በሙሉ ወደ ሀገር ውስጥ ለማስገባት ውሳኔ ላይ ደርሰናል።
የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። ሙሉ ዘገባውን ይዘናል። በውጭ ሀገር የሚገኘው የአርበኞች ግንቦት ሰባት አመራርን ወደ ኢትዮጵያ ስለ መመለስ አስመልክቶ በዛሬው ዕለት መግለጫ ተሰጥቷል።
አሁን ላይ ለታየው የለውጥ ተስፋና እሱን ተከትሎ ለሚታየው መግባባት አገር ወዳድ ኢትዮጵያዊ ሁሉ ታላቅ መስዋዕትነት የከፈለበትና እየከፈለ ያለበት ነው።
የመግለጫውን ዝርዝር ወደ ኋላ ላይ እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በካሊፎርኒያዋ ሎስ አንጀለስ ከተማ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ለመገናኘት ባደረጉት ጉዞ ከዝግጅቱ አስተባባሪ ኮሚቴ አባላት አንዱ የነበሩትን ጉብኝት አስመልክቶ ያብራሩልናል።
በጣም ታሪካዊ የሆነ ጉብኝት ነው። ለምንድን ነው? በማናቸውም የዓለም ታሪክ እስከዛሬ ድረስ ተሰርቶ ታይቶ የማይታወቀው ምንድን ነው? አንድ ሀገር መሪ ወደ ሌላው ሀገር መጀመሪያ ሲሄድ የመንግስት ጉብኝት ወይም ስቴት ቪዚት የሚሉት አለ። እሱን አድርጎ ነው የሚሄደው እንጂ ማናቸውም መሪ ገና ስልጣን ላይ ወጥቶ አይ በሌላው ሀገር ሄጄ ወገኖቼና ዜጋዎችን አነጋግራለሁ የሀገሪቱን መንግስት ሌላ ጊዜ አነጋግራለሁ የሚል ነገር ተሰምቶም ታይቶም አይታወቅም።
የዝግጅቱ አስተባባሪ የነበሩት ፕሮፌሰር አለማየሁ ገብረ ማርያም ናቸው። ይዘናቸዋል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ መጀመሪያው ዜና ስናልፍ ወደ ዚምባብዌ ነው የምናመራው። የዚምባብዌ ሕዝብ ትላንት ሰኞ የተካሄዱትን ምርጫዎች ውጤት በጉጉት እየተጠባበቀ ነው። ምርጫው በብዙዎች ዘንድ በቀድሞ መሪ በሮበርት ሙጋቤ የ38 ዓመታት ፈላጭ ቆራጭ አገዛዝ የዳሸቀው የሀገሪቱን ምጣኔ ሀብት ያገግማል፣ የጎደፈው ስሟ ይታደሳል የሚል ተስፋ አሳድሯል። የሀገሪቱ ምክር ቤት አከራካሪ የሆነውን ህገወጥ ፍልሰትን ለማገድ በዩናይትድ ስቴትስ እና በሜክሲኮ ድንበር ግድብ ለመስራት የቀረበውን እቅድ እንዲያጸድቅ ፕሬዚዳንት ትራምፕ ትላንት ደግመው ግፊት አድርገዋል። ፕሬዚዳንት ትራምፕ ከኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቴ ጋር ሆነው ቃለ ጉባኤ ካደረጉ በኋላ የድንበር ጸጥታ ብሔራዊ ጸጥታ ነው ብለዋል። ጠንካራ ሀገሮች ጠንካራ ድንበሮች ያስፈልጓቸዋል ሲሉም አክለዋል። የጣሊያኑ ጠቅላይ ሚኒስትርም በፍልሰተኞች ላይ አክራሪ የከረረ አቋም አላቸው። ዩናይትድ ስቴትስም ከዓለም እጅግ የማይረቡ የኢሚግሬሽን ህጎች ስላሏት የዓለም መሳቂያ ሆነናል ብለዋል ፕሬዚዳንቱ። በቀረጥና በባንክ ማጭበርበር ክስ የተመሰረተባቸው የቀድሞ የትራምፕ የምርጫ ዘመቻ ሊቀመንበር ፖል ማናፎርት ዛሬ የፍርድ ሂደት ተጀምሮባቸዋል። ጁሪ ማለት ፍርዱን የሚሰጡ ሰዎች ቡድን እየተመረጠ ነው። ልዩ መርማሪ ሮበርት ሙለር አቻምና በተካሄደው የዩናይትድ ስቴትስ የምርጫ ዘመቻ ውስጥ የሩሲያ ጣልቃ ገብነት ላይ የሚያካሂዱት ምርመራ እስካሁን ባለው ጊዜ ለፍርድ የቀረቡት የመጀመሪያ ተከሳሽ ሲሆኑ የምርመራው ውጤት የሚፈተንበት ጊዜ ተደርጎም ታይቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በቀጥታ ለመነጋገር ዝግጁ መሆናቸውን ትላንት ሰኞ ተናግረዋል። ከጣሊያኑ ጠቅላይ ሚኒስትር ጁሴፔ ኮንቴ ጋር ባደረጉት ጋዜጣዊ ጉባኤ ከኢራን ፕሬዝዳንት ሐሰን ኑሃሪ ጋር ተገናኝተው የመነጋገር ፍላጎት ይኖራቸው እንደሆነ በአንድ ጋዜጠኛ ሲጠየቁ ተገናኝቶ በመነጋገር አምናለሁ የሚል ምላሽ ሰጥተዋል። በመጨረሻም በምስራቅ አፍጋኒስታን በሚገኝ የመንግስት ህንጻ ላይ በተፈጸመ ጥቃት ቢያንስ 15 ሰዎች መገደላቸውን የሀገሪቱ ባለስልጣናቶች ተገልጸዋል። ባለስልጣኖች እንደሚሉት አጥቂዎቹ ኢላማ ያደረጉት ከፓኪስታን ጋር በሚዋሰነው ናንጋርሃ ክፍለ ሀገር መዲና ጃልባድ ያለውን የስደተኞች ጉዳይ መስሪያ ቤት ነው። አንድ አጥፍቶ ጠፊ በመስሪያ ቤቱ በር ላይ ራሱን ካፈነዳ በኋላ ሌሎች አጥቂዎች ወደ ህንጻው ገብተው የከፍተኛ ደረጃ ስብሰባ ይካሄድ በነበረበት ቦታ ላይ ወረራ እንዲያካሄዱና ለሰዓታት ያህል የተኩስ ልውውጥ እንደነበር የአካባቢው መንግስት ቃል አቀባይ ገልጿል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። የተጀመረው ለውጥ እንዳይቀለበስና እንዳይቀጭጭ ከመቼውም በላቀ ደረጃ የበኩሌን እወጣለሁ ሲል ሰማያዊ ፓርቲ አስታወቀ። አዲሱ ጠቅላይ ሚኒስትር በመውሰድ ላይ ናቸው ያላቸውን የፍቅርና የማግባባት እርምጃም አጥብቆ እንደሚደግፍ ተናገረ። በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን የፖለቲካ ኃይሎችም ተመሳሳይ እርምጃ እንዲወስዱ ጥሪውን አቅርቧል። መለስካቸው አማሀ ከአዲስ አበባ ዝርዝሩን ይዟል።
ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ስብሰባ ያሰራጨው የጽሑፍ መግለጫ እንዳመለከተው በኢትዮጵያ ላለፉት ሶስት ወራት የታየው የለውጥ ጅማሮ ይበል የሚያሰኝ ነው ሲል ያሞግሳል። አክሎም በዶክተር አብይ አህመድ የሚመራው የለውጥ ኃይል ሕዝብን በማቀራረብና አገራዊ መግባባትን ከምንም ጊዜ በላይ በማቀንቀን ለዴሞክራሲያዊ ሥርዓት ግንባታ ሁሉም የበኩሉን አስተዋጽኦ እንዲያበረክት መንገድ እየጠረገ ይገኛል ሲል አሁን በሀገሪቱ እየተካሄደ ነው የሚለውን ለውጥ የሁሉም ሕዝብ ፍላጎትና ምኞት እንደነበረ፣ ሕዝቡም ለዚህ መሥዋዕት ሲከፍል እንደነበረ ይጠቁማል። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ
አሁን ላይ ለታየው የለውጥ ተስፋና እሱን ተከትሎ ለሚታየው መግባባት አገር ወዳድ ኢትዮጵያዊ ሁሉ ታላቅ መሥዋዕትነት የከፈለበትና እየከፈለ ያለበት ነው። ሰማያዊ ፓርቲም በከፍተኛ ህዝባዊ ተጋድሎና መራር ትግል የተገኘውን የለውጥ ጅማሮ ሙሉ በሙሉ እውቅና በመስጠት የለውጥ ተስፋው እንዳይቀለበስና እንዳይቀጭጭ ከመጪውም ጊዜ በላይ በላቀ ደረጃ የበኩሉን ኃላፊነት ይወጣል። ከሐምሌ 20 ቀን 2010 ዓ.ም ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሰሜን አሜሪካ ያደረጉት ጉዞ ስኬታማ መሆኑ በብርቱ አስደስቶናል።
የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉብኝታቸውና እዚያም በአጭር ቀናት ያከናወኑት ሥራ የአገሪቱን ታሪክ የሚለውጥ እንደሆነም የሰማያዊ መግለጫ በአድናቆት ይመለከታል። ላለፉት 4-10 ዓመቶች በላይ በኢትዮጵያ ሰፍኖ ነበር ያለው የአምባገነኖች ሥርዓት አገሪቱን ለተለያዩ ቀውሶች እንደዳረጋትም ያስታውስና ኢትዮጵያ በዜጎቿ ስደት በዓለም ታውቃለች፣ ይህ ታሪክም ተቀይሯል ይላል አቶ አበበ አካሉም።
ይህን ታሪክ ለመቀየርና በመላው ዓለም የተበተኑ ኢትዮጵያውያን ወደ አገራቸው ለመሰብሰብ ጠቅላይ ሚኒስትሩ እየወሰዱ ያለውን የፍቅርና የመግባባት አዎንታዊ እርምጃዎች አጥብቀን እንደግፋለን። በተለይም በአገር አሜሪካ ላለፉት 2 አስርት ዓመታት ለሁለት የተከፈለውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ወደ አንድ ለማምጣት የተደረገው ሽምግልና ሙሉ ለሙሉ መሳካቱና በአገር ውስጥ የኢትዮጵያውያን ሙስሊም ወገኖቻችን መሀል ተፈጥሮ የነበረውን አለመግባባት ማስወገዳቸው በብርቱ አስደስቶናል። ከተለያዩ መቀመጫቸውን ከሀገር ውጭ ካደረጉ ሰላማዊ የፖለቲካ ፓርቲዎች ከሲቪክ ማህበራትና እንደዚሁም ነፍጥ አንግበው ሲታገሉ ከነበሩ ድርጅቶች ጋር ያደረጉት ፍሬያማ ውይይት ከመቼውም ጊዜ በላይ ውጤቱ የጎመራ ሆኖ አግኝተነዋል።
መግለጫው አክሎ በውጭ ለሚኖሩ ኢትዮጵያውያንም ጥሪ አድርጓል።
በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም ከመቼውም ጊዜ በላይ በህዝብ ብርቱ መስዋዕትነት የተገኘውን ይህንን የለውጥ ጅማሮ በመደገፍና የለውጥ ሂደቱም ተዋናይ ለመሆን ቁርጠኛ የሆኑ ዘንድ እየጠየቅን ትናንት ወደ ሀገራቸው እንዳይገቡ በሩ የተከረቸመባቸው ሁሉ በአንድነት ተሰባስበው ኢትዮጵያን በጋራ ወደ ከፍታ ማማ ላይ እንድናወጣት ፓርቲያችን ሰማያዊ ጠንካራ ጥሪውን ያቀርባል።
ጋዜጠኞች በተሰጠው የፓርቲው መግለጫ ላይ የተለያዩ ጥያቄዎችን አንስተዋል። በተለይም ፓርቲው ቀደም ሲል ያቀርብ የነበረውን የሽግግር መንግሥት ጥያቄ ዛሬ ትቶት እንደሆነም ተጠይቋል። ምክትል ሊቀመንበሩ አቶ ጌታነህ ባልቻ ዘርዘር ያለ መልስ ሰጥተውበታል።
እኛ አሁን የምናየው በተለይ አሁን እስከ 2012 ድረስ ያለው የሽግግር ስርዓት ነው። ራሱ ብሔራዊ እርቅ እየተፈጸመ ነው እያለ ያለው ፖለቲካ ድርጅቶች በነፃነት መንቀሳቀስ የምንችልበት ምህዳር እየተከፈተ ነው ያለው። ታስረውብን የነበሩ ብዙ አባሎቻችን እንዲሁም የሕሊና እስረኞች ጋዜጠኞችም ጭምር እየተፈቱ ነው ያለው። ይሄ እንደ አንድ መደላደል እዚህ ሀገር ውስጥ ለሚደረገው ሽግግር አስተዋጽኦ፣ እነዚህ ባልተፈቱበት ይሄ ሁላ ነገር በነበረበት በጭንቀት ጊዜ ያኔ የነበረው ሁኔታና ዛሬ ላይ ያለው ይለያያል አውድ ራሱ። ስለዚህ ዛሬ ላይ የምናነሳው በዋነኝነት የጀመርነው ለውጥ እንቅስቃሴ እማያደናቅፍ ምንም ነገር እንዳይፈጠርብን በዚህ ሂደት ውስጥ ከሄደን እኛ እንደ ፖለቲካል ድርጅት ተወዳድረን አማራጫችንን አቅርበን ለህዝባችን ጋር አደራጅተን ጭምር የሚሰጠንን ድምጽ ታሳቢ በማድረግ ለዚህ ሀገር ለውጥ መትጋት መስራት እንችላለን አማራጭም አለን የሚለውና በዛ እንድታይ ነው።
ሰማያዊ ፓርቲ በዚህ አጋጣሚ ታላቁን የህዳሴ ግድብ ግንባታ በበላይነት ሲመሩ በነበሩት በኢንጂነር ስመኘው በቀለ ሞት የተሰማውን መሪር ሐዘን እየገለጸ የወንጀሉ ሁኔታ ልዩ ትኩረት ተሰጥቶት በሕግ ተጣርቶ ውጤቱ ለሕዝብ ይፋ እንዲደረግ ሲል ጠይቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናልፍ በውጭ ሀገር የሚገኘው የአርበኞች ግንቦት ሰባት አመራርን ወደ ኢትዮጵያ ስለመመለስ አስመልክቶ በዛሬው ዕለት መግለጫ ተሰጥቷል። እስቲ መግለጫውን እናድምጥና እንመለሳለን።
የኢትዮጵያ ሕዝብ ከ1997 ምርጫ በኋላ እስከ 2010 አጋማሽ ድረስ በተለያዩ የሀገራችን አካባቢዎች አንዳንዴ የተናጠል የሚመስሉ አንዳንዴ ደግሞ የሚተጋገዙ በተለያዩ ስልቶች የተመሩ እልህ አስጨራሽ ትግሎችን አድርጓል። በዚህ ትግል ውስጥ ቁጥሩ ከፍተኛ የሆነ ዜጋ ህይወቱን ሰውቷል፣ ታስሯል፣ ተፈናቅሏል፣ ተደብድቧል፣ ከሀገር ተሰዷል። ህዝባዊ ትግሉ ከቀን ወደ ቀን እያደገ በመሄድ ከአካባቢው ጥያቄዎች ወደ አገራዊ ጥያቄዎች በመሸጋገር የትግል አድማሱን በማስፋትና የትብብርና የመደጋገፍ መርህ በማሳየት ዛሬ የደረሰበት ደረጃ ላይ መድረስ ችሏል። በተለይ የወያኔ አገዛዝ እንዲለያዩና እንዲጣሉ ከፍተኛ ስራ የሰራባቸው የኦሮሞና የአማራ ህዝብ አንደኛው ለሌላኛው የቆመ መሆኑን በይፋ መግለጽ በመጀመሩ ኢትዮጵያ ውስጥ የሚደረገው ትግል ከአገሩ ወጥቶ በውጭ አገሮች የሚኖረውን ኢትዮጵያዊ ማነቃቃት በመጀመሩ የትግሉ አድማስ ከአገር አቀፋዊነት ወደ ዓለም አቀፋዊነት መሸጋገር ችሏል። ከዚህ በተጨማሪ በተለይ በአማራና በኦሮሚያ ክልሎች የተካሄደው እልህ አስጨራሽ የህዝብ ትግል በኢህአዴግ ውስጥ የሚገኙ የለውጥ ኃይሎች የህዝብን ትግል እንዲቀላቀሉና ትግላቸውን አቀናጅተው ህዝባዊ ትግሉን መምራት የሚችል ድርጅታዊ መልክ እንዲይዙ አድርጓል። አርበኞች ግንቦት ሰባት በዚህ በገዢው ፓርቲ ኢህአዴግ ውስጥ የሚገኙ የለውጥ ኃይሎች የጀመሩትን የመልካም ጅምር ገና ከጅምሩ በመከታተል የለውጥ ቡድኑን ሀቀኛ የለውጥ ፍላጎት በማጤንና ደረጃ በደረጃ የወሰዱትን ተራማጅና ለሀገር የሚበጁ እርምጃዎች በሚገነባ ከተገነዘበ በኋላ ይህ የለውጥ ቡድን ትርጉም ላለ እውነተኛ ዴሞክራሲያዊ ስርዓት መመስረት ያለውን ቁርጠኝነት ተገንዝቧል። በዚህም ግንዛቤው መሰረት ኢትዮጵያ ውስጥ በመካሄድ ላይ ያለውን የለውጥ ሂደት አገር ውስጥ ገብቶ ለማገዝ የሚያስችል ሁኔታ ተፈጥሯል የሚል ድምዳሜ ላይ ደርሷል። ኢትዮጵያ ውስጥ ሀቀኛና ሁሉን አቀፍ ዴሞክራሲያዊ ስርዓት ለመገንባት እስከዛሬ ከነበረው ትግል ይበልጥ ከአሁን በኋላ የሚጠብቀን ትግል አድካሚ፣ አስቸጋሪና ረጅም ጊዜ ሊወስድ የሚችል መሆኑን አርበኞች ግንቦት ሰባት ይገነዘባል።
ባልደረባችን ሄኖክ መግለጫው በተሰጠበት አሌክሳንድሪያ ቨርጂኒያ ይገኛል። በስልክ ስለ መግለጫውና ስለ ተነሱ ጥያቄዎች ያብራራልናል። ሄኖክ አለ፣ እንደምናመሸ።
እንደምናመሸሽ መስታወት። እንግዲህ ያስቀድመሽ እንደሰማሽው ከፍተኛ የአርበኞች ግንቦት ሰባት አመራር አባላት በዛሬው ዕለት ወደ ኢትዮጵያ የሚመለሱበትን በኢትዮጵያ ደግሞ የሚኖራቸውን የፖለቲካ ተሳትፎ እንደዚሁም አጠቃላይ የሆኑ ሀገራዊ ሁኔታዎች ላይ ዝርዝር መግለጫ ሰጥተዋል። እንግዲህ ይህ መግለጫ የወጣው ከፍተኛ የአርበኞች ግንቦት ሰባት አመራር አባላት ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በዚህ በዋሽንግተን ዲሲ በቅርቡ ከተወያዩ በኋላ ነው ዝርዝሩን ይፋ ያደረጉት። አስቀድመን የሰማናቸው አቶ ኤፍሬም ሞዴቦ የከፍተኛ የአርበኞች ግንቦት ሰባት አመራር ኃላፊ ናቸው። እንግዲህ እንደሰማነው በአንድ ወር ጊዜ ውስጥ የከፍተኛ የሆኑት የአርበኞች ግንቦት ሰባት አመራር አባላት ወደ ኢትዮጵያ እንደሚገቡ ተገልጿል። በዛም የሚኖራቸው የፖለቲካ ተሳትፎ የፖለቲካ ፓርቲ በመመስረትና አልፎም በሀገሪቱ ውስጥ ደግሞ ተቋማትን እንደዚሁም ደግሞ መልካም አስተዳደርን ለመገንባት የሚያስችሉ ማንኛውም አይነት ስራዎች ላይ ከመንግስትም ከሌሎች አጋር ኃይሎች ጋር በመሆን የፖለቲካ ድርጅት መስርተው እንደሚንቀሳቀሱ ነው የተገለጸው። የድርጅቱ ሊቀመንበር ዶክተር ብርሃኑ ነጋ እንደዚሁም በቅርቡ ከእስር የተፈቱት አቶ አንዳርጋቸው ጽጌ በጉባኤው ላይ ተገኝተው ነበረ። እነሱም እንዳሰመሩበት ረጅም ጊዜ የሚፈጅ ልህ አስጨራሽ የዲሞክራሲ ስርዓት ግንባታ በኢትዮጵያ እንደሚኖር ገልጸው ይህንንም ከህዝቡ ጋር ሆነው ከመንግስት ጋር ሆነው ከሌሎች አጋር ሊሆኑ የሚችሉ ኃይሎች ጋር ሆነው አብረው እንደሚሰሩ ነው የተገለጸው መስታወት።
እሺ ሄኖክ በጣም ነው እናመሰግነው። ቀረ የምትለው ነገር የምትናገረው ነገር ካለ ድሉን እንስጠ ጥቂት ሰከንዶች ስላሉን።
ልክ ነው እንግዲህ የአርበኞች ግንቦት ሰባት እንቅስቃሴ ነውና የጦር ሰራዊትም አለው። ጦር ሰራዊቱ በአግባቡ እንዴት ብለው በኢትዮጵያ የዲሞክራሲ ስርዓት ግንባታ እንደዚሁም ደግሞ ፓርቲው ወደፊት በሚያደርጋቸው የትግል እንቅስቃሴዎች ላይ እንደሚሰራ ተጠይቀው በሰጡት መልስ እንግዲህ ሰራዊቱ በሰላማዊ መንገድ ሁኔታዎችን ለማስተካከል በኢትዮጵያ እንደሚሰራ ነው የተገለጸው። በዚህም ዙሪያ ከጠቅላይ ሚኒስትሩ ጋር ስምምነት ላይ መደረሱን ነው የተናገሩት በዛሬው ዕለት መስታወት።
በጣም ነው እናመሰግነው ሄኖክ። እናመሰግናለን ስለ ዘገባው።
አመሰግናለሁ። እኔም
ወደሚቀጥለው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር አብይ አህመድ በዩናይትድ ስቴትስ በሚያደርጉት ጉዞ በትላንትናው ዕለት በሚኒያፖሊስ ተገኝተው ነበረ። በዛው በትላንትናው ዕለት በሚኒያፖሊስ ከኢትዮጵያ ማህበረሰብ ጋር ተገናኝተው የመወያየት እድል ነበራቸው። በስፍራው የተገኘው ባልደረባችን ሰለሞን አባተ ዝርዝሩን ይዟል። ወደዛ ዘገባ ነው የምናልፈው።
የሚኒያፖሊሱ ታርጌት ማዕከል ትናንት በተለየ ሁኔታ የደመቀ ነበር። በኢትዮጵያውያን የተለያዩ አለባበሶች ከኢትዮጵያ ብሔራዊ ባንዲራ ጋር ጎን ለጎን ይውለበለቡ በነበሩ የኢትዮጵያን ፖለቲካና ሕልውና ጨምሮ የተለያዩ አመለካከቶችን ሲያንጸባርቁ በቆዩ ባንዲራዎች የኢትዮጵያውያን ህብረ ብሔራዊ ውዝዋዜዎችና ዝማሬዎች ወዘተረፈ። ወደ አዳራሹ ድንገት ለሚገባ አንዳች ኪናዊ ትርኢት ወይም በጉጉት የሚጠበቅ የስፖርት መድረክ እንጂ በእውኑ ስለ ሀገር፣ ስለ ፖለቲካ፣ ስለ ኢትዮጵያ መጻኢ ዕጣ ፈንታ የሚነገርበት የንግግሮች መድረክ አይመስልም ነበር። አዳራሹ በእውኑ ውብ ነበር፣ የተንቆጠቆጠ ኢትዮጵያ በአንድ አዳራሽ ውስጥ። ያ ሰው ዘር፣ ሃይማኖት፣ የፖለቲካ እምነቱን ሌላውንም ልዩነቱን እንደያዘም ይሁን ከአዲስ አስተሳሰብና ከአዲስ ራዕይ ጋር የተሰበሰበው ግን በአንድ ሐሳብ ነበር። ከዚህ ቀደም በኢትዮጵያ የፖለቲካ ታሪክ ውስጥ በማይታወቅ ሁኔታ በመሪዎቹ ዙሪያ አንድ ሆኖ መቆሙን ለመግለጽ ድጋፉን፣ ፍቅርና ክብሩን ለማሳየት። የሚኒሶታው መድረክ ውበት የኢትዮጵያው ከፍተኛ ልዑካን ቡድን የአሜሪካ ቆይታ ማጠቃለያ መሆኑ በእውኑ አሜሪካ የሚኖሩ ኢትዮጵያውያንን መስተንግዶ ከፍ ያደረገ እንደነበር ለማየት አያዳግትም። መድረኩ በሃይማኖቶች አባቶችና በባህላዊ የአዛውንት ጸሎትና ምርቃት ሲከፈት የኔ ነው የእርሱ ነው ያለ ማንም ሳይኖር ሁሉም ቆሞ የሁሉንም ጸሎት አጀበ፣ የሁሉንም ምርቃትና በረከት ተቀበለ። ቀድሞ የተናገሩት የኦሮሚያ ፕሬዚደንትና ጠቅላይ ሚኒስትሩ የቲም ለማ ሊቀመንበር ሲሉ በራሳቸው ንግግር ውስጥ የጠቀሷቸው አቶ ለማ መገርሳም የአዳራሹን ውበት አስተውለዋል።
እንዲህ አንድ ሆናችሁ ስትታዩ የምታምሩ መላ የኢትዮጵያ ልጆች፣ በአንድ ላይ እንዲህ ተሰብስበን ስንታይ ይታያል። መላው የኢትዮጵያ ልጆች በሙሉ እንዲህ አይነት ሁኔታ ተሰብስበን በእንዲህ አይነት ባማረ ሁኔታ ተሰብስበን ስንታይ እናምራለን። በመሆኑም ዘር ሳይገድበን ቀለም ሳይገድበን ሃይማኖት ሳይገድበን እንዲህ ተሰብስበን አንድ የኢትዮጵያ ልጆች እንዲህ ባማረ እንዲህ አይነት መልኩ በመገናኘታችን እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እኛ አንድ ስንሆን የተለያየ መልክ ያለን የተለያየ ቀለም ያለን ግን አንድ ላይ ስንሆን የበለጠ ውበት ያለን የበለጠ የምናምር ብቻ ሳንሆን የምንፈልገው የምንዋጥትለት እንዲሁ ለማማር ብቻ ሳይሆን ከመለያየት ከመከፋፈል ውርደት እንጂ ጥቅም እንደማይገኝ ስለምናምን ነው።
መቼም ልሳነ ብዙ ናቸውና በብዙ የኢትዮጵያ ቋንቋዎች ሰላምታ የተጀመረው የጠቅላይ ሚኒስትር አብይ አህመድ ንግግርም በኢትዮጵያውያን መካከል ተተክሎ የኖረው የመለያየት ቀልብ እንዲገፈፍ የሚጠይቅ ነበር። መተማመን እንዲበዛ የሚያሳስብ ነበር።
እዚህ ያላችሁ ጎልማሶችና ሽማግሌዎች፣ እነዚህ ህፃናት የዚያን ሁሉ ባህል አንስተው አንድ ቢዘነጉ ኃላፊነት መውሰድ የሚገባን እኛ እንጂ እነሱ አይደሉም። ላለፉት በርካታ ዓመታት ያላስተማርናቸውን ያላሳየናቸውን ያልነገርናቸውን በአንድ ጀንበር ከየት ሊያመጡት ይችላሉ? በዚህ ምክንያት ልጆቻችን ተነጋግረው መግባባት ተቀራርበው መወያየት ወደማይችሉበት የባዕድነትና የጥላትነት ደረጃ ላይ አድርሰናቸው ስለቆየን ኃላፊነት መውሰድ ብቻ ሳይሆን ያን ለማካካስ ቀን ከሌት ተደምረን ልንሰራ ይገባናል። በመካከላችን የገነባነው ግንብ አድጎ ሌላውን ብቻ ሳይሆን የምንወዳትን ሀገራችንና የነገ ዕጣ ፈንታችንን ጋርዶብናል። ሀገር ብትፈርስ፣ ትውልድ ተበትኖ የዓለም መሳቂያ ቢሆን፣ በመጠፋፋት ጎዳና ላይ በሽቅድድም ስንገሰግስ ሳናሸንፍ ተሸናንፈንና ከንቱ ሆነን ብንቀር የሚጠቀመው ማን ነው? እኛም ከሌሎችና ከታሪክ ተምረን በመለያየት በመጠላላት ሳይሆን ፍቅርን በመዝራትና ይቅር በመባባል አንዲት ታላቅ ኢትዮጵያ ለአፍሪካ ትሩፋት የምትሆን ድንቅ ሀገር መገንባት እንደምንችል ለዓለም ማሳየት ይኖርብናል።
ያለፈ የኢትዮጵያ ታሪክ በመጪ ትውልዶች ላይ ሊያሳርፍ በሀገሪቱም ላይ ሊያደርስ የሚችለው ጊዜ ጠብቆ የመፈንዳት አቅም ያለውን አደጋ በቀጥታ ጠቁመዋል ጠቅላይ ሚኒስትሩ። ኢትዮጵያውያን አብረው እያሉም አብረው እንዳልሆኑ፣ አብረው ባይሆኑም አብረው የመሆናቸውን ዘመናት የጋገሩት ገሃድ እየወጣም ውስጥ ውስጡን እየተብሰለሰለም የቆየን ግንኙነትና ቁርኝት አምሳያን በዓለም ከታዩ ግንኙነቶች አጣቅሰው ጠቅላይ ሚኒስትሩ ሲገልጹ ገልጠው ካዩቸው የመለያየቱ ምስጢር ላይ እንደሆነ ጠቁመዋል።
ከውጭ ስለሰማን እንዳለ የተቀበልነው ቢሆንም እኛ ኢትዮጵያውያን ግንቡም ስተት ነበር፣ ቀዝቃዛ የሚባል ጦርነት የለም፣ ኖ ዋር ኖ ፒስ የለም፣ ያለው ፍቅር መደመርና በጓራ መጓዝ ብቻ ነው እንላለን።
ግንቡ ግን አለ፣ ቆሞ ኖሯል፣ አይግዘፍ እንጂ ዛሬም ይታያል። ግንቡ በብዙ መንገድ የተለያየን በመሆናችን የፈጠርነው አይደለም ብለዋል ጠቅላይ ሚኒስትሩ። ብዙ ቋንቋ መናገራችን፣ ከተለያዩ ዘርና ጎሳ መምጣታችን፣ የማይመሳሰል ሃይማኖትና ባህል ማንጸባረቃችን፣ የታሪክ መድብላችንና የማንነት እይታችን መራራቁ በሰሜን በደቡብ በምስራቅና በምዕራብ ተበታትነን መኖራችን ወይም ደግሞ በውጭ ሀገርና በሀገር ውስጥ ተራርቀን መከተማችን አይደለም ብለዋል። ወይም ደግሞ በውጭ ሀገርና በሀገር ቤት ተራርቀን መከተማችን አይደለም ብለዋል። በማከል እነዚህ በጠቅላይ ሚኒስትሩ አገላለጽ ውበት እንጂ ችግር አይደለም፣ ጌጥ እንጂ ነውር ሊሆን አይችልም፣ ሀብት እንጂ ኪሳራ አድርገን ሊቆጥራቸው አይገባም። እና ችግሩ ምን ይሆን? ምንጩስ የት ይሆን? መፍትሄውስ? ጠቅላይ ሚኒስትሩ መልስ አላቸው።
እኛን የለያየንና ያራራቀን ግንብ የጥላቻ፣ የመናናቅ፣ የራስ ወዳድነትና ስግብግብነት ግንብ ነው። መቀራረብ ያቃተን የቂም የበቀል ፖለቲካ ግንብ በመካከላችን እንዲቆም ስለፈቀድን ነው። ይህ ባለፈው ዘመን ይቻል ይሆናል፣ በዲጂታል ዓለም በእኛ ዘመን ግን የተከለከለ ነው ልንለው ይገባል። ዛሬም በመካከላችን የማይፈርስ ቅጥር ሆኖ ቆሞ ማየት ለእያንዳንዱ ኢትዮጵያዊ ሀፍረት ሊሆን ይገባል። በድምሩ በሰሞኑ በርካታ መልእክቶች ስናስተላልፍ እንደቆየ ነው። እኛ በዚህ የመጣ ነው፣ በዚህ ስፍራ ያላችሁ ኦሮሞዎች፣ አማሮች፣ ትግራዮች፣ ሲዳማዎች፣ ሀዲያዎች፣ ጉራጌዎች፣ ጋምቤላዎች፣ ሀረሪዎች፣ አፋሮች ከተደመራችሁና ውብ ከሆናችሁ ለሚኒሶታ፣ ለሚኒያፖሊስ ጌጥና ኩራት እንደምትሆኑ ለማረጋገጥ ነው።
የትናንቱን የሚኒሶታን መድረክ የቀደሙትንም የሎስ አንጀለስና የዋሽንግተን ዲሲ መድረኮች ለታዘበ ያ ጌጥና ኩራት ቆሞ ይታዩ ዘንድ ለማስተዋል አያዳግትም። እናንተ ውቦች፣ ፈንዲሻዎች፣ የኢትዮጵያ ኩራት፣ የአፍሪካ መመኪያ፣ የዓለም ብርሃን እያሉ ነው ኢትዮጵያውያኑንና ትውልደ ኢትዮጵያን ሲስሉና ሲገልጹ የሰነበቱት ጠቅላይ ሚኒስትሩም የኦሮሚያው ፕሬዚደንት ነው። እናም ጠቅላይ ሚኒስትሩ የሃይማኖት የፖለቲካና ሌላውን ልዩነት ሳያግዳችሁ እባካችሁ ተነሱና ተቃቀፉ ብለው ሰውን ለመኑና አስተቃቀፉ። ራሳቸውም የነጻነትና የመብቶች ተሟጋች ያሉትን እዚያው መድረኩ ላይ የነበረውን ጃዋር መሐመድን ጠርተው አቀፉና ዋሽንግተን ዲሲ እና ሎስ አንጀለስ ላይ ያፈረስናቸውን የመለያየት ግንቦች ፍርስራሽ አብረን እናጽዳለን። በእርግጥ ሰው ተቃቅፏል። በውስጡ ያለውን የፍቅር ስሜትም በተለያዩ አጋጣሚዎች በዚያው መድረክ ላይ በጩኸቱም በመዝሙሩም በየንግግሩ ጣልቃ ለሚተላለፉ መልእክቶች በሚሰጣቸው የድጋፍ ምልክቶችም ገልጿል። ብዙዎች እየተንሰቀሰቁ ሲያለቅሱም አይቻሉ። አንዳንዶቹንም አነጋግሬያለሁ። አንድም ለጠቅላይ ሚኒስትሩና ለአቶ ለማ ላላቸው ፍቅርና ስለ መልእክቶቻቸው ክብደት፣ አንድም በሚኒሶታው አዳራሽ ውስጥ ይሰማ ስለነበረው የግንቡን ጨርሶ አለመፍረስ እንዲህም እንዲያም የሚያመላክት ፍንጭ። ለማንኛውም ግን ከአብዛኛው ሐሳብ ከመድረኩ የገዘፈ ገጽታ ማስተዋል የሚቻለው ያገባናል በሚሉ ለምን ብለው በሚጠይቁ ምክንያታውያን ግልጽ ውይይትና ጥረት መዶሻውን ደጋግመው ካሳረፉበት ያ ግንብ እድሜው አጭር መሆኑን ነው። ዛሬ ረፋድ ላይ የኦሮሚያ ፕሬዚደንት አቶ ለማ መገርሳ ከሚኒሶታ የኦሮሚያ ማህበረሰብ አባላት ጋር ተገናኝተው ተወያይተዋል። ዝርዝሩን በሌላ ዘገባ ይዤ እመለሳለሁ። በጠቅላይ ሚኒስትሩ የተመራው የኢትዮጵያ መንግስት ከፍተኛ የልዑካን ቡድን ለአንድ ሙሉ ሰው እድሜ ጸንቶ የቆመውን የጸብና የመወጋገዝ ግንብ አፍርሳና ፍርስፍራሹንም አጽልታ እርቋንና ሰላሟን ሰሞኑን ያወጀችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ብፁዕ ወቅዱስ አቡነ መርቆሪዎስን ጨምሮና ዳጎስ ብሎ ዛሬ ማምሻውን ወደ ሀገሩ ይመለሳል። በእውኑ የጠቅላይ ሚኒስትር አብይ አህመድና የአቶ ለማ መገርሳ እንዲሁም የቡድናቸው የአሜሪካ ቆይታ ታሪካዊ፣ ደማቅና የፍቅር ነበር። ይህንን አይቻለሁ፣ እዚያው ነበር።
ለዘገባው ባልደረባችን ሰለሞን አባተን እናመሰግናለን። በመግቢያችን ላይ እንዳስተዋወቅ ነው ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በካሊፎርኒያዋ ሎስ አንጀለስ ከተማ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር የነበራቸውን ጉብኝት ዝግጅት ካስተባበሩት የኮሚቴ አባላት አንዱ የሆኑትን አልማርያም ወይም ፕሮፌሰር አለማየሁ ገብረ ማርያምን ስለ ዝግጅቱ ከትዝታ በላቸው ጋር ያደረጉትን ቆይታ በነገው የጋቢና ዝግጅታችን ይዘን እንመለሳለን። ለዛሬ በሰዓት እጥረት ምክንያት ልናቀርብ አልቻልንም። እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት እኔ መስታወት አራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበሮ፣ የስርጭት መሀንዲሳችን ሱሌማን ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ ተመልሰን እንገናኛለን።
Kun Radio Sagale Amerikati.